ሰላም ለናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ አፍታም ዝም አብራችሁ ቆያለሁ ኤልያስ አስማረ በቴክኒኩ አብሮን ቆያል ኢትዮጵያውስ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖችን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። ትምህርት ቤቶች እንዲዘጉ፣ ተማሪዎች እንዲሰደዱ፣ በለጋ አምሯቸው ላይ ደግሞ አስቸጋሪ ጠባሳዎች እንዲታተሙ እያደረጉ ይገኛሉ። ለማሳያነት በሺዎች የሚቆጠሩ ተማሪዎች ከትምህርት ከተነጣጠሉባቸው ሁለት ክልሎች ያገኘናቸውን የተማሪዎችን ምስክርነት ሰምተን እንመለስ።
የጥሞቱ ጊዜ ሆነሽ አካምት ነው ትምህርት ተቋረጥ ነው። ከዛ ሁለተኛ ክፍል ነበርኩ። ሁለተኛ አካምት ከክላስ አንደኛ ወጣ ነበር ነው። ከዛ መወዳደር ነበር። ከዛ በኋላ በጣም ተናደድኩኝ። ምክንያቱም ቤት ቁጭ ይህነት ስለሆነ ከዛ ከጓደኛቸው ልለያይ ስለሆነ ከዛ ስለምናፍቅ እና ተናደድ የተክሱ ስንሰማ ተሰራ ነበር። ከትምህርት መሆን በጣም ክስተዋለሁ። አንደኛ ነገር ከትምህርት ገበታ ስትወጣ ወደ ትምህርት ተመልሰህ የምትገባ አይመስለኝም። ከዛ የስነ አእምሮ ጉዳትም ይደርሳል።
ግን ያማይ ይባላል። ቋርት ከተማ ላይ ምዕራብ ጎጃም ዘጠነኛ ክፍል ነበር። ያው ትምህርት በመቋረጡ ያው ሁሉም አሁን ሲጀመር ያው ከወለጋ መፈናቀል የጀመረ ጀምሮ ያው ተማሪው ያው ትምህርት ቤት ይል እንጂ ለትምህርት ያለውን ትም ሁሉም የቀነሰ ነው። በቃ የወረደ ነው ስሜቱ። በቃ አሁን ደግሞ እንዲሽውን ደግሞ ያው ሁላችንም ወደ ትግል ገብተናል። አሁን ተማሪ የሚበራውን ትግል ላይ ነው እንጂ በትምህርት ላይ የሚማር ምዕራብ ጎጃም ላይ አንድ የለም። ከትምህርት አለም በቃ የለም፣ በቃ የለም። አሁን እንኳን የለም ማለት ህጻናት፣ አሁን ህጻናት አሁን ትምህርት አይነሱ አይማሩም። እንግዲህ ይቻሉ በዚህ ሰዓት በጣም በቃ ስሜታዊ ነኝ። ከኔ ራት ጀምር በቃ እንጃኝ በጣም ትልቅ ይሰማኛል። በጣም ይሰማኛል። ተማሪዎች አሁን በዚህ ሰዓት በተለየ ቦታውን በሚተኮስበት መሳሪያ ሞቷል። ከዛም አልፎ ደግሞ አሁን በቃ አብዛኛው ተማሪ አሁን በገጠር ነው ከምቶ ቤተሰብ ጋር። ከዛም አልፎ ደግሞ በጣም የምስኪል ልጆች ደግሞ በበረሃ ሴቶች አሁን በረሃ ላይ ነው። ሴቷ አሁን በቃ አሁን ትምህርት ሰው በቃ ባልሆነ ቦታ ላይ ነው የምታገኛት።
ዛሬ ግጭቶችና መፈናቀሎች በኢትዮጵያን ተማሪዎች ብሎም የትምህርት ዘርፍ ላይ የተውት ስላለው ጉዳት እናነሳሳለን። በአስቸጋሪ ሁኔታ ውስጥ የሚገኙ ተማሪዎችን ለማገዝ ጥረት የሚያደርጉ ተቋማትን ሐሳብም እናዳምጣለን። ለውይይታችን የጋበዝናቸውን የመጀመሪያው እንግዳ ላስተዋውቃችሁ። ዶክተር አለባቸው ከሚሴ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎችን የስደተኛና የተፈናቀሉ ህጻናትን በሚያካትቱበት ሁኔታዎች ላይ ያተኮሩ ጥናትና ምርምር አድርገዋል። ጥናቶቻቸውም ባለም አቀፍ ህትመቶች ላይ ወጥተዋል። የሃርቫርድ ዩኒቨርሲቲ የድረ ዶክትሬት ጥናት ባልደረባም ናቸው። ዶክተር አለባቸው የውይይቱ አካል ለመሆን ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ።
እኔ ማመሰግናለሁ ስለጋበዛችሁኝ።
ኢትዮጵያ ውስጥ ግጭትና መፈናቀል በትምህርትና በተማሪዎች ላይ እያሳደረ ያለው ጫና አያሌ መሆኑ ይነገራል። በወፍ በረር እርሶ ሲቃኙት እንዴት መግለጽ ይቻላል?
ምናልባትም ቅድም ያዳመጥናቸው የህፃናት ድምጽ፣ የልጆች ታሪክ የብዙ ሚሊዮን ህፃናትና ወጣቶችን ታሪክ ይወክላል። እንግዲህ ኢትዮጵያ ውስጥ በርካታ ምክንያቶች ተደማምረው እጅግ በጣም በብዙ ሚሊዮኖች የሚቆጠሩ ህጻናትንና ወጣቶችን ከትምህርት ውጪ አድርጓሉ። ለምሳሌ በቁጥሮች እንኳን ለማየት ዩኒሴፍ በጣም በቅርቡ በጁላይ መጀመሪያ አካባቢ ባወጣው ሪፖርት ወደ 8.3 ሚሊዮን ህጻናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት ወደ 9,100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት ተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5430 ትምህርት ቤቶች ዝግ ናቸው ኢትዮጵያ ውስጥ አሁን በተቀስቁት ወቅት። እንግዲህ እነዚህ እጅግ በጣም ትልልቅ ቁጥሮች ናቸው። ሶ እነዚህ የተከሰቱት በዋናነት በግጭት ቢሆንም ሌሎችም በርካታ ተፈጥሯዊም ሰው ሰራሽ ምክንያቶች ለዚህ አስተዋጽኦ አበርክተዋል። ግጭትን እንደ አንድ ሰው ሰራሽ ምክንያት ብንወስድ እንደ ጎርፍ፣ ድርቅ የመሳሰሉ ተፈጥሯዊ ምክንያቶች፣ ወረርሽኞች እንደ ማላሪያ ማለት እንደ ወባ እንደ ኮሌራ የመሳሰሉ አንዳንድ ቦታዎች ላይ እንደውም አውሎ ንፋስ እነዚህን የመሳሰሉ ተፈጥሯዊ ክስተቶችም ለዚህ ትልቅ ቁጥር ለሆነው ወጣቶችና ህጻናት ከትምህርት ገበታ ውጪ ለመሆን ምክንያት ሆነዋል።
ዶክተር አለባቸው የነዚህ ህጻናት የነዚህ ታዳጊዎች እንዲሁም የወጣቶች ከትምህርት መቆራረጥ ሌሎች ችግሮችም መነሻ መሆኑ አንዳንድ ይወሳል። በአንዳንድ ሀገራት ከትምህርታቸው የተቆራረጡ ተማሪዎች ለሀገር ደህንነት የበለጠ ስጋት ወደሚሆኑ ተግባራት ፊታቸውን ሲያዞሩ ይታያል። እንደ ትጥቅ፣ እንደ ጽንፈኝነት እንዲሁም ደግሞ እንደ ተደራጀ ወንጀለኝነት ውስጥ ባሉ ሁኔታዎች ውስጥ ሲገቡም ይታያል። ኢትዮጵያ ከነዚህ ተማሪዎች በትምህርት ላይ ካለመገኘታቸው ጋር ተሳስረው የሚያሰጓት አደጋዎች ምንድን ናቸው?
እነዚህ ከትምህርት ገበታ ውጪ የሆኑ ህጻናት ቀደም እንዳነሳሁን የተወሰኑት በተለይም በሰሜኑ ጦርነት ጊዜ በነበረው እጅግ አውዳሚ በሆነ መልኩ በተካሄደው ጦርነት ቀደም የተጠቀሰናቸው ቁጥር የሆኑ ትምህርት ቤቶች በመውደማቸው መምህራንና ተማሪዎች በመፈናቀላቸው የተከሰቱ ናቸው። አንዳንድ አካባቢዎች ላይ ማህበረሰብ አልተፈናቀለም፣ ነገር ግን በአካባቢ ባሉ ግጭቶች ታጣቂ ቡድኖች ትምህርት ቤቶች እንዳይሰሩ መምህራን እንዳይሰሩ በትጥቅ ትግሉ ወይም በሌላ መልኩ እነዚህን ወጣቶች ህጻናትን ለመጠቀም በሚመስል መልኩ ገደብ ተጥሎ እናገኛለን። በተለያየ መልክ የሚገለጽ ነው ይሄ የተማሪዎች ከትምህርት ገበታ ውጭ መሆን። እንዳነሳኸው እነዚህ ህጻናት ለብዙ ነገሮች የተጋለጡ ናቸው። በተለይ ኢትዮጵያ ውስጥ ባለው የግጭት ባህሪ እነዚህ ህጻናት እንደተነሳው በታጣቂ ኃይሎች ለጦርነት የመመልመል እድላቸው እጅግ ሰፊ ነው። አንዳንድ አካባቢዎች የሚደረጉ እንቅስቃሴዎችም ያንን የሚመስሉ ናቸው። እነዚህ ህጻናት የልጅነት እድሜያቸውን ትምህርት ቤት መቆየት ሲገባቸው በእንደዚህ አይነት ሁኔታ ሲያሳልፉ መሞት፣ የአካል ጉድለት እና በርካታ የሆኑ የስነ ልቦናም ጫናዎች ውስጥ ይወርቃሉ። ከዚህ በተጨማሪ ከእንደዚህ ሁኔታ ውስጥ የተረፉ ህጻናት ለሌሎችም ነገሮች የተጋለጡ ናቸው። ለምሳሌ ለህገ ወጥ ስደት በሰፊው የተጋለጡ ናቸው። እነዚህ ህጻናት የሰው አዘዋዋሪዎች ለዚህ ወንጀላቸው ታርጌት ከሚያደርጉት ትኩረት ከሚያደርጉባቸው የማህበረሰብ ክፍሎች አንዱ እንደዚህ ከትምህርት ውጪ በርካታ ለሆኑ አንቲ ሶሻል ቢሄቪየርስ ለምንላቸው ሰዎችን ማገት፣ መዝረፍ፣ ሱሰኝነት በእነሱ በህፃናቱ በኩል ደግሞ ለጉልበት ብዝበዛ፣ ለጾታዊ ጥቃት በቤተሰብም ደረጃ ከዛም በላይ ለእንደዚህ አይነት ነገሮች ይጋለጣሉ። ከዚህ በተጨማሪ ከትምህርታቸው አንፃር ደግሞ እድሜያቸው እየጨመረ ሲሄድ የከሰረ እድሜ ነው የሚሆነው። ከትምህርት አንፃር ያ የሚያልፈው ጊዜ ቀድሞ የተማሯቸውን ነገሮች ይረሳሉ፣ ይጠፋል። ያ ለርኒንግ ሎስ የምንለው በሰፊው ይከሰታል። ስለዚህ በርካታ መዘዞች ነው ያሉት ተማሪዎችን ከትምህርት ውጪ ህጻናትንና ወጣቶችን ማቆየት።
መልካም። ይህንን ሁኔታ ቀይሮ ከትምህርታቸው የተራራቁ ህጻናትና ታዳጊዎች ወደ ትምህርት ቤት የሚመለሱበትን ሁኔታ በመፍጠር ረገድ ምን ሊደረግ ይገባል? የመፍትሄ ሀሳቦች፣ የመፍትሄ እርምጃዎች ተብለው የሚቀርቡት ጉዳዮችስ ምንድን ናቸው የሚለውን ጠቅላላ አድርገው ያጋሩን።
መልካም። በጣም በርካታ ነገሮች መደረግ አለባቸው፣ ግን በጣም ዋና ዋና የምላቸውን ነገሮች ትኩረት አደርጋለሁ። የመጀመሪያው መስቴ መንጣፍ ያለበት በተለይ ዘላቂ መስቴ መንጣፍ ያለበት ከራሱ ከትምህርት ስርዓቱ ነው ብዬ ነው ማስበው። ያገሪቱን የግጭት አዙሪት እና ሌሎችን አሁን ተነሳናቸውን ተፈጥሯዊም የሆኑ ችግሮችን ቀርፎ የተረጋጋ ማህበረሰብ ፈጥሮ ለመሄድ የትምህርት ስርዓቱ ራሱ መፍትሄ ማምጣት መቻል አለበት። የትምህርት ስርዓታችን ዘላቂ ሰላምን በሚያረጋግጥ መልኩ በህዝቦች መካከል መዋደድን መከባበርን በሚያመጣ መልኩ ሐሳቦች የሐሳብ ልዩነትን የሰዎች ልዩነትን አንድ እኩልነትን እነዚህን የሚቀበሉ እነዚህን የሚያከብሩ ዜጎች በሚፈጥር መልኩ የትምህርት ስርዓቱ በአግባቡ እንደገና መታየት አለበት እንደገና መቃኘት አለበት ብዬ አስባለሁ። ስለዚህ የትምህርት ስርዓቱ ራሱ ዘላቂውን መፍትሄ እንደማመንጨት አለበት የሚል ሐሳብ አለ። ከተፈጥሯዊም አደጋዎች አንፃር የትምህርት ስርዓታችን ማህበረሰቡ ትውልዱ ዜጎች አካባቢያቸውን የሚጠብቁ ለዚህ ለአየር ብክለት ለአካባቢ ብክለት ያልተጋለጠ ሰስቴነብል የሆነ ህይወትን የሚመሩ ዜጎችን ተቋማትን እንዲፈጥሩ በዛ መልኩ መቃኘት ይጠበቅበታል። ከዛ በተጨማሪ ምርታማነትን ምርታማ የሆኑ ስራ ፈጣሪ የሆኑ ዜጎችን ቢያፈራ የትምህርት ስርዓቱ በዛ መልኩ እንደገና ቢታይ ዋናው መፍትሄ ራሱ ትምህርት ስርዓቱ ውስጥ እንዳለ ማየት እንችላለን። ከዛ በተጨማሪ ግን ኦሬዲ አሁን በዚህ አሁን ባለው ሰዓት የትምህርት ስርዓቱ እነዚህ ከትምህርት ውጪ ያሉ ተማሪዎችን በተለያየ መልኩ በተለያዩ አማራጮች ለመድረስ መስራት ይጠበቅበታል። የወደሙ ትምህርት ቤቶች እንደገና መገንባት መቻል አለባቸው። የፈረሱ ትምህርት ቤቶች እንደገና መስራት መቻል አለባቸው። ከዚህ አንፃር የመንግስት ኢንቨስትመንት በትምህርት ላይ መጨመር አለበት። አሁን ከሚደረገው በላይ ተጨማሪ ኢንቨስትመንት ይፈልጋል። የልማት አጋሮችን ኢንቨስትመንት እንደዛው መጨመር መቻል አለበት። አሁን ያለው እጅግ በጣም ጥቂት ነው። የማህበረሰብ ተሳትፎም በዛው ልክ መጨመር ይጠበቅበታል። እና በሶስተኛ ሐሳብ የማነሳው የኢትዮጵያ ትምህርት በዚህ ሰዓት በተለያየ ምክንያት ያስቸኳይ ጊዜ ትምህርት እየሆነ መጥቷል። ይሄ ኤጁኬሽን ኢመርጀንሲ ምን አይነት ሆኗል። ነገር ግን ይሄ በትምህርት ሚኒስተር ተገቢው ትኩረት ተሰጥቶ ተቋማዊ ተደርጎ መደበኛ በጀት ተበጅቶለት የሚሰራ ስራ ሆኖ አላየሁም በኔ ጥናቶችና ይሄ ነገር በአግባቡ አሁን ያለንበት ነባራዊ ሁኔታ ስለሆነ ኢቭን ግጭቶች እንኳን ቢፈቱ ለሚቀጥሉት የተወሰኑ አመታት እነዚህ ከትምህርት ውጪ ያሉ ተማሪዎች በመደበኛው የትምህርት አያያዝ ልናስኬድ ስለማንችል የአስቸኳይ ጊዜ ትምህርት ጉዳይ ተገቢው ትኩረት ሰጥቶት በበጀት ተደግፎ በቂ ባለሙያ ተመድቦ ሊሰራ ይገባል።
የሰዓት ሁኔታ ሆኖ ብናቋርጠውት ነው። በእጅጉ አመሰግናለሁ። እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ኖት፣ ሀገራዊ ትምህርት ፖሊሲዎችን ስደተኛና የተፈናቀሉ ህጻናትን አካታች በሚሆኑበት መንገድ ላይ የጥናትና የምርምር ስራዎችን አቅርበዋል። በተያያዥ ጉዳዮች ላይ ላጋሩን ሀሳብ ሁሉ በጣም አመስጋኞች ነን። የሌላ ጊዜ መገናኘታችን አይቀርም። መልካም ምሽት ይሁን። ለውት ለአሁኑ
አለ እግዚአብሔር ይስጥልን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ቪኦኤ ነው። እየተከታተላችሁ የምትገኙት አድማጮቻችን ዛሬ ግጭቶችና መፈናቀሎች በኢትዮጵያ የትምህርት ዘርፍ ላይ እየደቀኑት ስላለው አደጋና ስለ ህፃናቱ መጻይ ተስፋ የሚናገሩ ውይይት ነው እያቀረብንላችሁ የምንገኘው። ግጭት ከሰነበተባቸው ስፍራዎች ከሚገኙ ተማሪዎች ያገኘናቸውን ሐሳቦች መካከል ሁለቱን ሰምተን እንመለሳለን።
የተፈናቀልኩት ከሁመራ ነው። አሁን ሙላራው ግን ሽሬ ነው። ትምህርት በመቋረጡ እንኳን በጣም አዝናለሁ። የዛን ሰዓት በጣም ከፍቶኝ ነበር። ከትምህርት ቤት ውጪ በጣም ያስጠላል ነበር። በቃ ከቤት አትወጣም። ተጽዕኖ ስላለው በቃ ከቤት አትወጣም። ትምህርት ሌለን ሁሉ ነገር ተዘጋግቶ ስለነበር በጣም ያስጠላል ነበር። ከትምህርት ቤት ውጪ ትምህርት ናፍቅ ነበር። ያኔ የነበረ ትምህርት በጣም ይናፍቀኛል። የድሮ ትምህርት የነበረው ይናፍቀኛል። በጣም በውጋዩ ምክንያት ትምህርት በጣም ከብዶናል ማለት ነው። ጦርነቱም ጠፋ ፈጥሯል።
እኔ ስሜ አብዲሳ ይባላል። የአስሮኪና ክፍል ተማሪ ነበርኩ ባለፈው አመት። 2016 ዘንድሮ ተፈታኝ ነበርኩኝ። በአጋጣሚ ባለፈው አመት 2015 ላይ በተደረገው የአዲሱ የመንግስት መዋቅር ዞናችንን በሁለት ተከፍሎ ወደ ምስራቅ ቦረና ዞንና ጉጂ ዞን ተብሎ በሚለያይበት ወቅት የኛ ወረዳ ጎሮዶላ ወረዳ ማለት ነው ወደ ምስራቅ ቦረና ዞን ሲጠቃለል ህዝቡ በተከፈከፈ ቁጣ ተማሪዎች አንማርም፣ ሰራተኛ ስራ አንሰራም ብዙ ነገር ብሎ እኛም በዚህ ምክንያት የሚያስተምረን ጠፍቶ ድምጽ የሚሰጠን ጠፍቶ ሳንማር እስካሁን ከፍተን እስካሁን ድረስ ባለፈው አመት ወደ 81 ትምህርት ቤትና 52,000 ተማሪዎች የሚሆኑ ያለ ትምህርት ከትምህርት ገበታችን ተፈናቅለን እስካሁን ድረስ ትምህርት ላይ አይደለንም። ተማሪዎቻችን አሁን አብዛኛው ተማሪ ሴቶቻችን እንዳለ እያገቡ ነው። ለገጠር አካባቢ ያሉት ያለ እድሜያቸው እያገቡ ነው። ተስፋ ቆርጠው የሚማሩበት እንትን የለም። እኛም ያው እዚህ ቁጭ ብለን አንዴ ወታደር ቤት ትሄዳለ፣ አንዴ ምን ትሆናለ፣ አንዴ ደግሞ ወይ ሸኔ ትባላለ ያለ ትምህርት ስትቀመጥ ብዙ የሚሰጠ ስሞች አሉ። ተማሪ ወጣት ስትሆን የሆነ ነገር በተከሰተሰ ቁጥር የመንግስት ተቃዋሚ ኃይል ነው ወደ መባል ሁላ ትፈረጃለ። እንግዲህ አሁን ትልቅ ችግር ላይ ያለው
ከቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ግጭቶችና መፈናቀል በኢትዮጵያ የትምህርት ዘርፍ ላይ ስለደቀኑት አደጋ ነው እየተነጋገርን የምንገኘው። መስመራችን ላይ አቶ አብዱሰላም ሸፎ አሉ። የምህንድስና ትምህርት ምሩቁ አቶ አብዱሰላም ከሶስት ዓመት በፊት ያቋቋሙት አግማስ ኢትዮጵያ የተሰኘ ተቋም ለብዙ ተፈናቃዮች ቀድሞ ደራሽ ሆኗል። አቶ አብዱሰላም ወደ ውይይታችን ስለመጡ በእጅጉ አመሰግናለሁ። በመጀመሪያ እንግዲህ እርሶ ተቋማችሁ የእርሶ ተቋም ህፃናትን፣ እናቶችን፣ አረጋውያንን ጨምሮ ከተለያዩ አካባቢዎች ተፈናቅለው ወሎ አካባቢ ደረሱ ኢትዮጵያውያንን እያገዘ ይገኛል። እንደው ከትምህርታቸው ለተቆራረጡት አሁንም ለመማር ጥማት ያላቸውን ህፃናት በምን መልኩ ነው እያገዘ የሚገኘው የሚለውን እስቲ ጠቅለል አድርገው ይግለጹልን።
እሺ፣ አመሰግናለሁ። እኛ ተቋም ለአካባቢ የደረሰትን ብቻ ሳይሆን ሰሜን ሸዋ ደብረ ብርሃን፣ ጎጃም፣ ዋዊ ዞን ቻግኒ፣ እንደዚሁ ሰሜን ወሎና ደቡብ ወሎ አካባቢ የሚገኙ በግጭት ተፈናቅለው የመጡ ወገኖችን የምንደግሰው ልጆች ጋር በተያያዘ እንግዲህ የምንደግስበት ራሱ የቻለ ፕሮጀክት አለን። በተለይ በግጭት ወላጆቻቸውን ያጡ ህጻናቶችን እርፋን ሰፖርት ፕሮጀክት በሚል የምንደግፋቸው ልጆች አሉ። ከዚያ በተጨማሪ ግን ሁሉንም በመዳጋጃ ካምፕ ላይ የሚገኙትን በምንችለው አቅም ተቋማችን አቅም በፈቀደ መልኩ በተለይ ትምህርት በመቶ መጀመሪያ ላይ ለከተማ ቅርብ የሆኑ ትምህርት መማር የሚችሉ ልጆችን በተወሰነ መልኩ የትምህርት ማቴሪያል በየካምፖቹ በመለገስ እሱም እየሰራ እንገኛለን። ግን ተፈናቃዩ ብዛት አንጻር ከልጆቹ ብዛት አንጻር እና ድጋፍ የሚያክለት ያመጣል ብለንም አናስበን። ምክንያቱም ብዙ ነው ያለው፣ ብዙ ልጆች አሉ። ከዛ በተጨማሪ ድጋፍ መደረጉ ብቻ በጣም ብዙ ጊዜ የሚያሳስበን የትምህርት ማቴሪያል ባመላላቸው በአመት አንድ ብለት ሊሆን ይችላል። እሱ ግን ሌላው ከባዱ ችግር ደግሞ የካምፑ የምግብን ችግር ስላለ ልጆች ምናልባት ወደ ትምህርት ቤት ሄደው ከሁለት ከሶስተኛው ክፍለ ጊዜ ሄደ በኋላ ብዙ መማር አይችሉም። ረሃብ የሚወድቁ ልጆች አሉ። ከባዱ በየካምፕ ያለው ችግር በዛ ላይ የሚያቋርጡ ልጆች አሉ። በመቋቋም ሲያቅታቸው እና ካምፕ አካባቢ እንደዚህ ተፈናቀሉ ልጆች ካለው ይህ ትምህርታቸው ሁኔታ እጅግ በጣም አሳሳቢ በሚባል ደረጃ ላይ ነው ያለው።
አቶ አብዱሰላም፣ እንደው በየቀኑ በስራችሁ ምክንያት ከመኖሪያ ቀያቸው የተፈናቀሉ ህጻናትን፣ የቀድሞ ተማሪዎችን የማግኘት ታሪካቸውን የማዳመጥ እድል አግኝተው ይሆናል ብዬ አስባለሁ። ልቦ ውስጥ የሚቀሩ የተለያዩ ታሪኮች ይኖሩ ይሆናል። እስቲ አንዱን ቢያጋሩን ከነዚህ ተማሪዎች ጋር ባደረጉት ቆይታ ውስጥ የተረዱትን።
እሺ፣ በጣም ጥሩ። ብዙ ልጆችን ኦልሞስት እኛ ከ17 በላይ ካምፖች ላይ በየጊዜው እንሄዳለን። አዲስ አበባ ቢሮ ከምናሳልፍበት ጊዜ የሚበዛው ካምፕ የምናሳልፍበት እና በየጊዜው ልጆች ጋር የመገናኘት እንድለዋለን ቸዋለን። የሚገርመው ግን በዚህ በተቆራረጠ መልኩ ግን ነገር ልንማር እንችላለን በሚል ተስፋ በጣም ብዙ የሚባሉ ልጆች መሆን የሚፈልጉት በጣም ትልቅ ነገር ነው። ትልቅ ህልም ያላቸው ልጆች አሉ በጣም በየቦታው። አንዱም በተለየ ሁኔታ ማንሳት እፈልጋለሁ። በዚህ በግጭት የተወሰኑ አባቱን ጨምሮ የተወሰኑ ቤተሰቦቹን ያጣ ህፃን ልጅ ነው። በዚህ በፊት ላይም እንደዚሁ ሀርብ አካባቢ የበዓል ፕሮግራም አዲስ አመት ፕሮግራም ስንሰራ አይቲንክ ዜና ተሰርቶለታል በሌላ ቨርሽን እንዲሆን። እሱም ተመቶ እንደዚህ አንገቱን እጁን ምናምን የተመታ ልጅ ነው እና እሱን ለማሳከም ወደ ሆስፒታል ይዘን ሄደን ነበር። እሱን እያሳከምን ባለበት ሰዓት ዶክተሮቹ ሲጠይቁት የነበረው ልጁን እንደኛ ሐኪም መሆን ትፈልጋለሁ ያስገተምር ዶክተር መሆን ትፈልጋለህ ወይ ሲሉት አልፈልግም ያሉ 12 ዓመት ልጅ ነው እና ይሄ ልጅ የሀገር መሪ መሆን የሚፈልገው ብዙ ምክንያት የገለጸው ከ12 ዓመት ልጅ የማይጠበቁ በጣም ብዙ ነገሮች ነው ያለው እና ልጁ መሪ መሆን የፈለገበትን ምክንያት ሕክምናውን ጨርሶ ከወጣ በኋላ ያ ልጅ ወደ ካምፕ እንድመለስ ብዙ አልፈቀድም። እናቱ በሕይወት ነበረች። እሷ ጋር ተነጋግረን ሜጋ እንድኖር ነው ያደረግም። በሱ እድሜ ልጅ አለኝ። እሱ ጋር ጓደኛ አድርጋቸው እንድማማችሁ ነው። አሁን እየተማረ ነው። እንግዲህ ምናልባት ከሆነ አመት በኋላ እሱ ልጅ ሀገር መሪ ሆኖ እናገኘዋለን ብዬ ተስፋ አደርጋለሁ። ከዛ ወይ ስለሆነ አሁንም እየቀጠለ ያለው እንደዚህ አይነት በጣም ብዙ ታሪኮች አሉ። ሁሉም ልጆች ህልም አላቸው፣ ግን እዛ ህልማቸው ጋር ለመድረስ የሚያስችል ደግሞ ምቹ ሁኔታ ወይ ካምፕ የለም። በጣም ብዙ ድጋፍ ብዙ ነገር ያስፈልጋቸዋል።
መልካም። አቶ አብዱሰላም፣ እንግዲህ እርሶ ተቋም ከማቋቋም በዘለለ በግሎ የራስዎን ህይወት በአንድም ሆነ በሌላ መንገድ በሚነካ መንገድ እነዚህን ለችግር የተጋለጡ ተማሪዎችን፣ ህጻናትን ለማገዝ እየሞከሩ ይገኛሉ። ከችግሩ ግዝፈት አንጻር የእናንተን ተቋም ሆነ ሌሎች ተቋም ርብርብ ሊቀርፍ የሚችለው ጉዳይ አናሳ እንደሆነ ይታወቃል። ምን ሊደረግ ይገባል ብለው ያስባሉ? ለእንደዚህ ላለው ችግር በመፍትሄነት የሚነሳው እንዲሁም ደግሞ አሁን ለችግር ለተጋለጡ ወጣቶች የሚሆኑ መልካም ተሞክሮዎችን፣ ተግባራት ምን ሊሆን ይገባል የሚለውን ጠቅላላ አድርገው ይግለጹልኝ።
ሁለት ነገሮች ያስፈልጋሉ ብለን እናስባለን። አንደኛው በመንግስት ደረጃ እንደ ሀገር ዘላቂ ሰላም እንዲፈጠር እነዚህ ወገኖች ወደ ተወለዱበት ወደ ኖሩበት ህይወታቸው ተመልሶ የተረጋጋ ህይወታቸውን ቢጀምሩ ልጆቻቸውን በስርዓት ማስተማር ይችላሉ ብለን እናስባለን። ምናልባት ጊዜ የሚፈጅ ጉዳይ ነው። ሁለተኛው እና ደግሞ መቅደም ያለበት ጉዳይ ብዙ ልጆች ብዙዎቹ ካምፖች እንዳጋጣሚ ሆኖ ከተማ ቅርብ የሆኑ ካምፖች ናቸው። ልጆች የመንግስት ትምህርት ቤት ገብተው መማር የሚችሉባቸው ሁኔታዎች አሉ። ግን እንደዛ እንዳያደርጉ ደግሞ ሁለት ነገሮች፣ አንደኛ የትምህርት ቁሳቁስ በበቂ ሁኔታ ለሁሉም ማዳረስ እየተቻለ አይደለም። ሁለተኛ ደግሞ ትምህርት ቤት ሄደው ቁርስ በልተው ስለማይሄዱ ትምህርታቸውን በስርዓት መከታተል አይችሉም። ስለዚህ አገር ውስጥም ከሀገር ውጭም ያለው ማህበረሰብ ድርጅቶች ተቋማት ግለሰቦች በተቋምም በኩል ይሁን በራሳቸው መልኩ እነዚህን ወገኖች ማገዝ ቢችሉ እነዚህን ልጆች ማገዝ ቢችሉ ምናልባት ነገር ኢትዮጵያ ላይ የተሻለ ነገር መቀረም ይችላልብችን ማውጣት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት እነዚህ ልጆች ነጋቸው ትምህርታቸው ነው መማር ካልቻሉ ለገሌና የሀገር ሸክም የሚሆኑ ምናልባትም የሀገር ጠንቅም የሆኑ ልጆች ነው የምናፈራው። ሁልጊዜ ላይ ችግር ብናወራው መፍትሄ ሊሆን አይችልም። ስለዚህ ለሁሉም ችግር መፍትሄ ሀሳብ ያስፈልገዋል። መቼው የትምህርት ወቅት ነው። ስለዚህ እነዚህ ልጆች ባሉበት ቦታ እንድማሩ ለማድረግ የሚያስፈልጋቸው የትምህርት ቁሳቁስ ዩኒፎርም፣ እንደዚሁም ዳንስ በቀር አንድ የቁርስ ፈንጠልጠው መሄድ እንዲችሉ ሁሉም እንደሚችለው አቅም በቤተሰቡ የሚቀርበው እንደዚሁ የተለያዩ ድርጅቶች አሉ። እኛና አድማስ ኢትዮጵያ ጀምሮ በድርጅቶችን በኩል ማገዝ እና መርዳት እነዚህ ልጆች የነገር ተስፋቸውን ብሩክን እንዲቀጥል እንድማሩ ማድረግ እንድንችል ለሁሉም ሀገር ወጣት ሰው ለሆነ ሁሉም የምናስተላልፈው ጥሪ ነው እና ይህ ነው መልእክቴ። በተረፈ እንግዲህ ሀሳብ ይዞ ስለዚህ ቃለ መጠይቅም ስለጋበዘኝ ከልብ አመሰግናለሁ።
በጣም አመሰግናለሁ አቶ አብዱ ሰላም ሽፋው የአግማስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። ተርሰው ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ በሌሎች ሐሳቦች ዳግም መመለሳችን አይቀርም። መልካም ምሽት ይሁንልዎት።
እሺ መልካም ምሽት። አመሰግናለሁ።
አርማጭቻችን የጋቢና ቪኦኤ መሰናዶ ነው እየተከታተላችሁ የምትገኙት። የዛሬ ጉዳያችን በግጭቶች ምክንያት ለአደጋ የተጋለጠ የኢትዮጵያ ትምህርትን ሁኔታ የሚነካ ነው። በተነሳው ጉዳይ ላይ የኢትዮጵያ መንግስት ባለስልጣናትን ሐሳብ ለማካተት ያደረግነው ጥረት አልተሳካም። በቀጣይ መሰናዶአችን ለማካተት እንጥራለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ አስታውቋል። ከነዚህም ውስጥ 3 ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ትምህርት ቤቶች መዘጋታቸውንና ተማሪዎች ከትምህርት መራቃቸውን ገልጸው የሚበዙት በአማራ ክልል እንደሚገኙ አመልክተው ነበር። እሳቸውን ሰምተን እንመለሳለን።
አማራ ክልል ነው ወደ 2.6 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ደርሶናል። በኦሮሚያ እስከ 72000 አካባቢ በጎርፍ ምክንያት ለምሳሌ የሶማሌ ክልል 66000 አካባቢ ተማሪዎች፣ ጋምቤላ ምትሄድ ወደ 19000 አካባቢ፣ እነዚህና አፋር አካባቢ ለምሳሌ ወደ 74000 አካባቢ በዚህ ችግር ምክንያት ከትምህርት ገበታ ውጪ መሆናቸው መረጃዎች ያሳያሉ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በቀጣይ ሳምንት በሌላ ርዕስ እንገናኛለን። ከምስልና ድምፅ አቀናባሪያችን ኤልያስ አስማረ ጋር አፍታኑ ስዩም በዚሁ ልሰናበታችሁ። መልካም ምሽት ይሁንላችሁ።